Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም፣ እንዴት አመሻችሁ? ከአሜሪካ ድምጽ ዋሽንግተን ዲሲ የዛሬ ዕለት አርብ የካቲት 25 2013 ዓ.ም የጋቢና ቪኦኤ መሰናዶ ጀምሯል። ለዛሬ ምሽት ከያዝንላችሁ መካከል ሁለቱን እናስተዋውቃችሁ። ትኩስ ዲሊቨሪ የተሰኘ የወጣቶች ቡድን ለ1000 ሰው የሥራ ዕድል ለመፍጠር እየሰራ መሆኑን አጋርቶናል።
ምግብን ከሬስቶራንቶች አንስተን ደንበኞች የማድረስ ቤታቸው ሆኖ አጠገባቸው ሬስቶራንቶች የሚያዙበት የቴክኖሎጂ ሰርቪስ ነው ማለት ነው።
የሰማችሁት የትኩስ ዲሊቨሪ ስራ አስኪያጅ ወጣት አሚር ሬድዋንን ነው። የተቋማቸውን ዓላማና እንቅስቃሴ ያቀርባል። በሌላ በኩል በትላንትናው ምሽት በኢትዮጵያ በማህበራዊ ትስስር ሚዲያ የሚሰራጩ ሐሰተኛ መረጃዎች በህብረተሰቡ ላይ እያደረሱ ነው በተባለው ጉዳት ዙሪያ ያስጀመረውን ውይይት እንቀጥለዋለን።
ተመሳሳይ የፖለቲካ አመለካከት ያላቸውን ግሩፖች ወይም ሰዎች ጋር ነው ጥቆማ የሚሰጣን። እከሌን ጓደኛ ብታደርገው እከሌ የሚባል ግሩፕ ውስጥ ከቀለስ የደግሞ የሚያደርግሽ ነገር ምንድነው? ሌላ አይነት ሀሳብ አመለካከት ጆሮሽም እንዳይሰማ እድል ምንዳትሰጪ የሚያደርግ ነው። ስለዚህ ይህንን ጥያቄ መጠየቅ መረጃ ወደኛ ነው የሚመጣው ሲኛን መረጃ ፈልገ ምናገኝ።
ከተወያዮቹ መካከል አንዱ የሆኑት በኦሃዮ ክፍለ ግዛት ኬንት ዩኒቨርሲቲ ረዳት ፕሮፌሰር ዶክተር ቴድሮስ ወርቅ አለማው ናቸው። በምሽቱ የምናደምጠው ይሆናል። መርሃ ግብሩን በመምራት ኤደን ገረመው፣ በቅንብሩ ኤልያስ አስማረ፣ በዜናዎቹ ሀብታሙ ስዩም ከመላው የአሜሪካ ድምፅ ዘጋቢዎች ጋር በመሆን ቀጣዮቹን 30 ደቂቃዎች አብረናችሁ ልንቆይ መጥተናል። አብራችሁን ስለሆናችሁ እናመሰግናለን። አሁን ወደ ዜናዎቹ እንሻገራለን።
አመሰግናለሁ ኤደን። በቤንሻንጉል ጉሙዝ ክልል መተከል ዞን ድባጤ ወረዳ አልባሳ ቀበሌ ውስጥ የጉሙዝ ተወላጅ የሆኑ 26 ሰዎች በመንግስት ጸጥታ አስከባሪዎች ተገድለዋል ሲሉ የዓይን እማኞች ለአሜሪካ ድምፅ ተናግረዋል። የዓይን እማኝ ነኝ ያሉ አቶ ንጉሴ ፈይሳ እንደሚባሉ የገለጹ የአካባቢው ነዋሪ ግድያው የተፈጸመው የካቲት 19/2013 ዓ.ም ቅዳሜ ዕለት ለእሁድ አጥቢያ ማለዳ አካባቢ መሆኑን ተናግረዋል። የመንግስት ወታደሮች በሌሊት ከበባ ያደረጉት በአካባቢው ከመንግስት ሰራዊት ውጪ የታጠቀ ሌላም ኃይል ጥቃት ስለሚሰነዝር እንደሆነ አመላክተዋል። የተገደሉት ሰዎች የታጠቁ አልነበሩም ብለዋል አቶ ንጉሴ። ሌላው እንዲሁም ማይነኝ ያሉ አቶ ሀብታሙ አምሳሉ የተባሉ ሰው የመንግስት ጸጥታ ኃይሎች በድባጤ አልባሳት ተኩስ ከፍተው ሰዎችን የገደሉት ጫካ ውስጥ መሳሪያ ይዘው የሚንቀሳቀሱ ታጣቂዎች ጥቃት ስላደረሱባቸው ነው ብለዋል። ሳሙኤል ገነት የተባሉ የአጎቴ ልጅም ጭምር በመንግስት ታጣቂዎች ተገድለዋል ብለዋል። የቤንሻንጉል ጉሙዝ ክልል ፖሊስ ኮሚሽነር አብዱልአዚዝ መሐመድ በአልባሳምም ሆነ ድባጤ ወረዳ ባለፈው ሳምንትም ሆነ ከዚያ ወዲህ በመንግስት ጸጥታ አስከባሪዎች ምንም አይነት ግድያ አልተፈጸመም ማም ሲሉ አስተባብለዋል። ነገር ግን በመተከል ዞን የተለያዩ ስፍራዎች በሚንቀሳቀሱ የግሙዝ ህዝቦች ዲሞክራሲ ንቅናቄ ታጣቂዎች ላይ እርምጃ እየተወሰደ መሆኑን ኮሚሽነሩ ተናግረዋል። ዘገባውን ያደረሰን ናኮር መልካ ነው። የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት የኢትዮጵያ የትግራይ ክልል ሁኔታን በተመለከተ ትናንት ሐሙስ ያካሄደው ስብሰባ ካለ ስምምነት ማብቃቱ ተዘግቧል። አዣንስ ፍራንስ ፕሬስ ዲፕሎማቶችን ጠቅሶ እንደዘገበው ሩሲያና ቻይና እንዲሁም የምክር ቤቱ ቋሚ አባላት ያልሆኑ ሌሎች ሀገሮች በኢትዮጵያ የውስጥ ጉዳይ ውስጥ መግባት ይሆናል በማለት የጋራ መግለጫ እንዳይወጣ ተቃውሞ አሰምተዋል። ውሳኔ ቢተላለፍ በድምጻችን እንሽረዋለን ሲሉም አስጠንቅቀዋል። የኮሮና ቫይረስን አመጣጥ ሊከታተሉ በቅርቡ ወደ ቻይና ተጉዞ የነበሩ የዓለም የጤና ድርጅት መርማሪ ሳይንቲስቶች ቃል በተገባው መሰረት ለጊዜው ባላቸው የምርመራ ውጤት ላይ ሪፖርት እንደማያቀርቡ ተሰማ። ዋል ስትሪት ጆርናል ጋዜጣ ባወጣው ዘገባ የዓለም የጤና ድርጅት የሳይንቲስቶቹ ቡድን ሪፖርቱን በቤጂንግና በዋሽንግተን መካከል ውጥረቱ እየጋለ ባለበት በዚህ ወቅት ላለማውጣት ወስኗል ብሏል።
ለዜናዎቹ ሀብታሙ ስዩምን አመሰግናለሁ። ጋቢና ቪኦኤ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። ወደ ርዕሰ ጉዳዮቻችን እንሻገር። ትኩስ ኩስ ደሊቨሪ በአዲስ አበባ ከተማ በስድስት ወጣቶች ተቋቁሞ ወደ ስራ ሊገባ በመከራ ላይ የሚገኝ ድርጅት ነው። አላማውም ትኩስ ምግቦችን ተወዳጅ ከሆኑ ምግብ ቤቶች ወደ ደንበኞች ማድረስ ነው። በአንድ አመት ጊዜ ውስጥም ለአንድ ሺህ ስራ ፈላጊ ወጣቶች የስራ እድል ለመፍጠር አቅደው እየተንቀሳቀሱ ናቸው። ዘጋቢያችን ናኮር መልካ ለዲሊቨሪ ስራ አስኪያጅና ከስድስቱ መስራች ወጣቶች መካከል አንዱ የሆነውን አሚር ሬድዋንን አነጋግሮታል። ወጣት አሚር ስለ ትኩስ ዲሊቨሪ ምንነት በመግለጽ ይጀምራል።
ትኩስ ዲሊቨሪ የመልእክት ማድረስ ወይም ደግሞ የዲሊቨሪ ሰርቪስ ነው። ምግብን ከሬስቶራንቶች አንስቶ ለደንበኞች የማድረስ ቤታቸው ሆኖ አጠገባቸው ያላቸው ሬስቶራንቶች የሚያዙበት የቴክኖሎጂ ሰርቪስ ነው ማለት ነው።
እስቲ እንዴት ተመሰረተ? በህብረተሰቡ ውስጥ ምን አይነት ችግር ስለታያችሁ ነው የትኩስ ዲሊቨሪ አገልግሎት እንዲጀመር ጥረት እያደረጋችሁ ያላችሁት?
ትኩስ ዲሊቨሪ የተመሰረተው በስድስት ወጣቶች ዩኒቨርሲቲ አብረው በተማሩ እና በተመረቁ ስድስት አብሮ አደግና የዶርም ሜት ወጣቶች የተመሰረተ ነው። ሀሳቡም የመጣው ግቢ ውስጥ እያለን እንደዚህ አይነት ሀሳቦችን ወይ ፍጠራ ሀሳቦችን እናሸረሽ ነበረ። ስራውን ስንጀምሩ መጀመሪያ ላይ ጀስት ኢንፎርሜሽን ወይም ደግሞ ሬስቶራንቶችን ያሉበትን ቦታ እና ሎኬሽን በመግለጽ ብቻ ነበር የተጀመረው። እኛም ተመርቀን ቁጣ በኋላ ላይ በተለያዩ ስራዎች ላይ ምግልን በመንግስት መስሪያ ቤት ተቀጥረን እንሰራ ነበር። በእረፍት ሰዓታችን በምንገናኝበት ጊዜ የተለያዩ ሀሳቦችን እናሸራሸር ነበረ። ስለ ድሮን ፈጠራ የሚማርከን ስለነበረ አብሮ ስለመስራት አሁን ላይ ስላሉት ኢትዮጵያ ላይ ያሉትን ቴክኖሎጂዎች የተለያዩ ነገሮችን በምንገናኝበት ጊዜ እንወያይ ነበረ። ሁላችንም የራሳችን ስራ በሚኖርበት ሳሌ ለምን እኛ አንድ የራሳችን ስራ አንሰራም በሚል ሀሳቡን ጀመር ነው። ድሮም የጀመር ነው ስራ ስለነበረ ቀስ በቀስ አይዲያውን ብሬንስቶርም በማድረግ ከዛም በተረፈ ደግሞ የተለያዩ ሪሰርሶችን፣ ዲዛይኖችን እና ደግሞ ዓለም የደረሰበት የተለያዩ ተሞክሮችን በማጥናት ዲቨሎፕ በማድረግ አሁን ላይ ሙሉ ስራውን ጨርሶ ዝግጅቱን ጨርሶ ሬስቶራንት ምዝገባ የተለያዩ ወጣቶችን በመሰብሰብ እዚህ ደረጃ ሊገኛል ማለት ነው። ዋናው ያስተዋልነው ችግሮች እኛ ከኮቪድን በፊት ነበረ ይሄ ሀሳብ ስንሰራበት የነበረው ምንድን ነው፣ ደንበኛው ሁል ጊዜ ምግብ መብላት በምንፈልግበት ጊዜ ግዴታ ሬስቶራንት ጋር መሄድ ሊጠበቅበት ይችላል። በተለያዩ ምክንያቶችም ቤት ውስጥ ላይሰራ ይችላል። ስለዚህ እንደነዚህ አይነት ጊዜያቶች ጊዜውን ቀጥቦ ሰዓቱን ቆጥቦ እና ደግሞ ድካሙንም የተለያዩ ነገሮችን ቆጥቦ እሱ ባለበት እንዲመጣለት ነው ማለት ነው። ስለዚህ ይህንን ሀሳብ ስንነሳ እንዴት የምቾት የሚለውን ዓለም እንዴት ወደታች ዝቅ አድርገን ማንኛውም ተጠቃሚ እንዴት ይጠቀሟል በሚለው ከዛ በተረፈ ደግሞ ለማህበረሰባችን እንዴት ስራ እንፈጥራለን በሚል አስበን ነበር ይህን የቀረጽ ነው። ለዚህ ለዲሊቨሪ ሰርቪሶች የተለያዩ ሚንሶች እንጠቀማለን። ከዚ ውስጥ ዋነኛው በሳይክል ነው የምንሰራው። ሰፈር ውስጥ ያሉ የተለያዩ ወጣቶችን በማሰባሰብ አፕሊኬሽን በመስጠት የተለያዩ ትሬኒንጎችን፣ የክህሎት ስልጠና፣ የሴፍቲ ስልጠናዎችን በመስጠት ወደ ስራ ለማሰማራት እየተንቀሳቀስ ነው ማለት ነው።
የትኞቹን ደንበኞች ነው ተደራሽ ለማድረግ ያሰባችሁት? በሳይክል መጠቀማችሁ ምን አይነት ፋይዳስ ሊኖረው ይችላል? ምን ያህልስ አገልግሎቱን በተፈለገው ሰዓት ወይም ደግሞ በፍጥነት ሊያደርስ ይችላል? በምን ያህል ጊዜ ውስጥ ነው አንድ ደንበኛን ተደራሽ ማድረግ የምችሉት?
ዋናው ዓላማው ሰው አቅራቢያ ካለው ሬስቶራንት እንዳዝ ነው። እዛው ጋር ለምሳሌ ኮንዶሚኒየም አካባቢ ብናስብ ኮንዶሚኒየም አጠገብ ጋር ያሉት ሬስቶራንቶች ከዛው ጋር እንዲያዝ ነው ዋናው ሀሳቡ። ከዛ በተረፈ ሳይክልን የተጠቀምንበት ምክንያት እዛው ሰፈር ውስጥ በፍጥነት አሁን የትራፊክን ብዙ መጨናነቅ ስላለ ሳይክል በትንሽ ዲስታንስ ውስጥ ቶሎ የመድረስ ቻንስ አለው ማለት ነው። አሁን ላይ አቅደን የተነሳ ነው ተማሪዎችን፣ የተለያዩ የጋራ መኖሪያ ቦታ የሚሰሩትን፣ ኦፊስ አካባቢ መስሪያ ቦታ ጋር ያሉትን ወንደላጤዎች፣ የተለያዩ ቤተሰብ ያላቸውን ምግብ በሚፈልጉበት ሰዓት ላይ ለማድረስ ሞሮፍ ወደ መኖሪያ አካባቢ እና ሲቲ ሴንተር አካባቢ ላይ ነው የምንሰራው። አንድ ሳይክል በሰዓት እስከ 35 ኪሎ ሜትር ፐር አወር ይሄዳል። ስለዚህ አንድ ደንበኛ ምግብ አዞ ከሬስቶራንቱ አንስቶ ደንበኛው ጋር ለማድረስ በአንድ ሰዓት በአምስት ጊዜ ውስጥ ለመስራት ነው ያቀድም ያለ ነው። ለአጫጭር ርቀቶች ከ30 እስከ 40 ደቂቃ መድረስ ይችላል። ከዛ በተረፈ ደግሞ ረዘም ላሉ ርቀቶች ደግሞ በአንድ ሰዓት ጊዜ ውስጥ ለማድረስ ነው።
ስሙ ራሱ ትኩስ ዴሊቨሪ ነው እና ምግብ ደግሞ ትንሽ ከቆየ የመቀዝቀዝ ሁኔታ ይኖረዋል እና እሱንስ እንዴት ነው የምትከላከሉት?
በምግቡ በማቀዝቀዙ ላይ አንድ እኛ ዲዛይን ያደረግነው ቦርሳ አለ። እሱም ፊርሙስ ቦርሳ ወይም ደግሞ ምግብን የማያቀዝቅዝበት አሉሚኒየም ፎይል ውስጥ ያለበት እኛም ስማችን ትኩስ እንደመሆኑ በትኩስ እንዲደርስ ስለምንፈልግ አንድ ባግ አዘጋጅተናል። ስለዚህ አድራሹ ምግቡን አስቶ እዛ ባግ ውስጥ ተቶት የፊት ሙዝ ባግናት በዛ ባግ ውስጥ ተቶት ሳይከዘግስቶ ላይ ደርሳል ማለት ነው። ሌላው ሳይክል መጠቀሙ አንደኛ ለደንበኛ የዲሊቨሪ ሰርቪስ ኮስት ለመቀነስ ይረዳናል። ከዛ በተረፈ ደግሞ ለተለያዩ ወጣቶች በትንሽ መነሻ ካፒታል ስራ ማስጀመር ያስችለናል ማለት ነው። አንድ ሳይክል ከ7000 እስከ 15000 አገር ውስጥ አሉ። በዚህ ዋጋ ማግኘት ይቻላል። ከዛ በተረፈ ደግሞ የተለያዩ ወጣቶችን በአንድ ጊዜ ለማስተማራት ሳይክል በጣም ኮንቪኒንት ነው። ኦልሞስት አገራችንም በጣም የተለመደ ነው። ከዛ በተረፈ ደግሞ ኢንቫይሮንመንታል ፍሬንድሊ ነው። ስለዚህ የካርበን ልቀትን በመቀነስ የራሳችንን አስተዋጽኦ እናደርጋለን ማለት ነው።
በአሁኑ ጊዜ የኮቪድ-19 ወረርሽኝ በዓለም አቀፍ ደረጃ ትልቅ ስጋት ሆኖ እንደቀጠለ ነው እና ከዛ አንጻርስ የእናንተ ስራ ፈጠራ ወይም ደግሞ የትኩስ ዴሊቨሪ አገልግሎት ምን ያህል የኮቪድ-19ን ለመከላከል የራሱን አስተዋጽኦ እንዴት ሊያበረክት ይችላል?
አሁን ላይ ከተከሰተው ከኮቪድ ወረርሽኝ አንጻር ኮቪድ የራሱን የሆነ ጥሩ ጎንም አሳይቶናል። ከዛ በጥሩ ጎኑ ስናየው እንደዚህ አይነት ሰርቪሶችን ሰው የመጠቀም ቤቱ ሆኖ አካላዊ ርቀቱን ጠብቆ እንደዚህ አይነት ሰርቪሶችን ይጠቀም ሞር ደግሞ ወደ ቴክኖሎጂም እንዲያዘነብል አድርጎናል። ከዛ በተረፈ እኛ ድራይቨሮቻችንን የተለያዩ ስልጠናዎችን እንሰጣለን። የሴፍቲ የምግብ አያያዝ፣ የተለያዩ የሩት ሴፍቲ እና የንጽህና ትሬኒንጎች እንሰጣለን። ስለዚህ ደንበኛው የሚተማመንበት እና ንጽህናውን በጠበቀ መልኩ ቤቱ ሆኖ ምግቡን እንዲያገኝ ማድረግ ይችላል ማለት ነው። ከአሁን በኋላም ለምን እንደዚህ አይነት ነገሮች ቢከሰቱም ሰው ይህንን ነገር ስለለመደ በተቻለ መጠን ብዙ ሪሶርሶችን እና ብዙ ማኔጅድ በሆነ ኦፕሬሽን እንደዚህ አይነት ነገሮችን ለመከላከል እና የራሱን አስተዋጽኦ ለማድረግ ይረዳናል ማለት ነው።
ዋጋችሁ ምን ያህል ተመጣጣኝ ነው?
ዋጋችን አሁን ላይ ካሉት የዲሊቨሪ ሰርቪሶች በ60% ቀንሰን ሳይክልን በመጠቀም ረከስ ባለ ዋጋ እና በተመጣጣኝ ዋጋ ስራውን ለመስራት ያስባል።
የአጭር ጊዜና የረጅም ጊዜ እቅዳችሁ ምንድን ነው?
በዚህ አመት ለ1000 ወጣቶች ስራ ለመፍጠር አንግበን እየተንቀሳቀስን ያለ ነው። 1000 ወጣቶችን በስነስርዓቱ ስራ ሲዘን ለደንበኞችም በትክክለኛው በአጭር ጊዜ ምግብን የማድረስ እቅድ አንስተን ነው የተንቀሳቀስን ያለ ነው። አሁን ላይ አዲስ አበባ ላይ ነው እየሰራን ያለ ነው። ከዛ በተረፈ ይህንን ተሞክሮ ወደተለያዩ ወደ ክልል ከተሞች የማሸጋገር ሀሳብ አለን። ከዛ በተረፈ ደግሞ የኤሌክትሪክ ትራንስፖርት ሚሶችን አገር ውስጥ አሴምብል እስከማድረግ እና የተለያዩ ሶሉሽኖችን አገር ውስጥ እስከመተግበር ድረስ የአምስት ዓመት ትልቅ ፕላን አለን ማለት ነው።
በምን ያህል ጊዜ ውስጥ በሙሉ አቅማችሁ ወደ ስራ ትገባላችሁ?
አሁን የሙከራ ጊዜያችንን ከተወሰኑ ሬስቶራንቶች እና ከተወሰኑ ደንበኞች ጋር እየሰራ ነው። ይህም ተሞክሮም የተለያዩ ተሞክሮችን እንድንቀስም አድርጎናል። አሁን ላይ ለመጀመሪያ ዙር ለ250 ወጣቶች ስራ ለማሰማራት ትሬኒንግ እየሰጠ ነው። እስካሁን ድረስ ወደ 200 በላይ ዲሊቨሪ ሰርተናል። በሙከራ ጊዜ ውስጥ በአንድ ወር ባልሞላ ጊዜ ውስጥ ለደንበኞች ሙሉ አገልግሎታችንን እንደምናቀርብ ተስፋ ነው።
የእናንተን አገልግሎት የሚፈልጉ ሰዎች በምንድን ነው ሊያገኟቸው የሚችሉት?
በሞባይል አፕሊኬሽን ትኩስ ዴሊቨሪ የሚባል ፕሌይ ስቶር ላይ እና አፕ ስቶር ላይ በአንድሮይድም በአይኦኤስ ተጠቃሚዎች ለሁለቱም አፕሊኬሽኖች አዘጋጅተናል። ስልክ ቁጥር ብቻ ተጠቅመው በመመዝገብ ሬስቶራንቶችን መርጠው ምግብ ማዘዝ ይችላሉ። ከዛ በተረፈ ደግሞ በስልክ ወይም ደግሞ በሾርት ኮድ ሀትላይን በትንሽ ቁጥር በስልክ ደውለው ምግብ ማዘዝ ይችላሉ ማለት ነው። ዌብሳይትም አለን። የተለያዩ ኢንፎርሜሽኖች እዛ ላይ እንለቃለን። ሶሻል ሚዲያዎች ላይ ብዙ ኢንፎርሜሽኖችን ማርኬቲንጎችን እየሰራ ስለሆነ በዛ ቶሎ ያገኙናል ማለት ነው።
ወጣት አሚር ሬድዋን የትኩስ ዴሊቨሪ መስራችና ስራ አስኪያጅ ለሰጠኝ ማብራሪያ በጋቢና ቪኦኤ ስም በጣም አመሰግናለሁ። በርቱ።
አመሰግናለሁ።
ናኮርና እንግዳውን እናመሰግናለን። በኮቪድ-19 ምክንያት ከየመኖሪያ ቤታችን ሆነን የምናሰናዳላችሁ የጋቢና ቪኦኤ መሰናዶ ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። በማህበራዊ ሚዲያዎች አማካኝነት በስፋት የሚሰራጩ ሐሰተኛ መረጃዎች በህብረተሰቡ ላይ እያደረሱ ያሉትን ቀጥተኛ ጉዳቶች ለማስቆም የመገናኛ ብዙሃን አጠቃቀም እውቀት ማሳደግ በሚያስፈልግበት ጉዳይ ላይ የተደረገ ውይይት ትላንት የመጀመሪያውን ክፍል አቅርበን ነበር። በኦሃዮ ክፍለ ግዛት ኬንት ዩኒቨርሲቲ ረዳት ፕሮፌሰር የሆኑት ዶክተር ቴድሮስ ወርቅ አለማውና በሚኒሶታ ክፍለ ግዛት ሃምሊን ዩኒቨርሲቲ ረዳት ፕሮፌሰር ከሆኑት ዶክተር እንዳልካቸው ኃይለ ሚካኤል ጫላ ጋር የተካሄደውና የመገናኛ ብዙሃን አጠቃቀምን እውቀት እንዴት ማሳደግ ይቻላል በሚለው ሐሳብ ዙሪያ የሚያተኩረው ሁለተኛው ክፍል ውይይት ዛሬ ይቀጥላል። አወያያቸው ስመኝሽ ቆየናት።
በመግቢያችን ላይ እንዳነሳ ነው መነሻ ሐሳባችን ዲጂታል ሚዲያ በተለይ ደግሞ ማህበራዊ ሚዲያ እውነተኛም ሐሰተኛም መረጃዎችን በኩል እንዲሰራጩ ለማድረግ ከመስቻላቸው አንጻር ነውና ዶክተር እንዳልካቸው የሚዲያ አጠቃቀም እውቀትን ወይም ንቃትን ወይም ክህሎትን አሁን የገለጻቸዋቸውን ክህሎቶች ማሳደግ እውነትና ሐሰትን መለየት እንዲችሉ የሚያደርጋቸው በምን መልኩ ነው?
ለምሳሌ ትዊተር ላይ እንውሰድ። ትዊተር ላይ አንድ የሆነ መረጃ ይሰራጫል ይሆን ያ መረጃ ኬት እንደመጣ አይታወቅም። ያንን መረጃ የሚያሰራጨው አካውንት ባለቤቱ ማን እንደሆነ አይታወቅም። ስለዚህ አንድ ሰው ያንን መረጃ በሚያገኝበት ሰዓት መመርመር ያለበት ማንሳት ያለበት ጥያቄ አለ። ኢትዮጵያ ውስጥ አሁን እየሆነ ያለው ምንድነው? ማህበራዊ ሚዲያ ላይ መረጃዎች ይጀመራሉ። ከማህበራዊ ሚዲያ ወደ ሬዲዮ ወይ ወደ ቴሌቪዥን ወይ ደግሞ ወደ ጋዜጣ ይሄዳሉ። የማህበራዊ ሚዲያ አክሰስ የሌላቸው ሰዎችም እንደዛ አይነት የተሳሳተ መረጃ የማግኘት እድላቸው ሰፊ ነው ማለት ነው። እና ይሄንን ከግንዛቤ ያስገባ ሰው መሆን አለበት ያ ሰው።
እንግዲህ በተለይ አሁን ባለንበት ዘመን መሰረታዊ የሆነ የመጣው የሚዲያ አጠቃቀም እውቀትን በምን መልኩ ነው ማሳደግ የሚቻለው ወደሚለው ሐሳብ ደግሞ እንለፍ። ለምሳሌ እዚህ አሜሪካን ሀገር በትምህርት ቤት ደረጃ እንደ አንድ ኮርስ ለህፃናት ተማሪዎች ሁሉ እንዲሰጥ ለማድረግ ጥረት ይካሄዳል እና የት ጋር ነው የሚጀምረው? ለማንና እንዴት ነው መሰጠት ያለበት? ዶክተር ቴዎድሮስ
እውነት ለመናገር እጅግ በጣም አሳሳቢ ዘመን ላይ ያለን ይመስለኛል። እንደ ህዝብም ትንሽ ስጋት ያለብን ይመስለኛል በዚህ ጉዳይ ላይ። ይህንን ስል እንደው ለማስመር የምፈልገው ግን ማህበራዊ ሚዲያ በጣም ብዙ ትሩፋቶች አሉት። አሁን ለምሳሌ ይህን በባለፉት 2-3 ዓመታት ብትመለከቱ በጣም ብዙ ወጣቶችን የፖለቲካ ተሳትፎ እንዲኖራቸው ያገባናል የሚል አይነት ስሜት እንዲኖራቸው ለሚያምኑበት ዓላማ በአንድነት እንዲቆሙ እንዲተባበሩ ያደረገ ያነጠረ መሳሪያ ነው እና ከዛ አንጻር እጅግ ባለውለታ ነው ብዬ ነው የማስበው። ነው ግን ክፍተቶቹንና ደግሞ ተያይዘው የሚመጡት ጉዳቶችንም በቅጡ ደግሞ ለይተን ነቅሰን ካላወጣን ይሄ ይዞ ግን የመጣው ትሩፋት ወደ መርገምትም ሊቀየር ስለሚችል ማለት ነው። አይ ቲንክ ሁላችንም አንድ አይነት ሚና ልንጫወት እንችላለን ብዬ አስባለሁ። በግለሰብ ደረጃ ስትነሽ አንዳንድ የባህሪ ለውጦችን ማድረግ የምንችልባቸው ሁኔታዎች እንዳሉ ይሰማኛል። መረጃዎች ከማህበራዊ ሚዲያዎች እናገኛለን። ከዛ በኋላ ግን ያንን እንደወረደ መቀበል እንደ አንድ ልማድ መተዋል። ከሌሎች ምንጮች ያንን ነገር የማረጋገጥ ዝንባሌ ሁላችንም እንደ ግለሰብ ማድረግ የምንችለው ነገር ነው ብዬ አስባለሁ። ሁለተኛ በመንግስት ደረጃ አሻግሮ የማየት የረጅም ጊዜ እቅድ የማውጣት ትውልድን የማሰብ በጣም ወሳኝ የሆነው ነገር የትምህርት ቤት ተቋሞቻችን ከአንደኛ ደረጃ ሁለተኛ ደረጃ ከፍተኛ ትምህርት ተቋሞቻችን ውስጥ በሙሉ መገናኛ ብዙሃን አጠቃቀም ንቃት ትምህርትን እንደ ከሪኩለም ቀርጾ ከኮሌጅ ስንገባ ኮመን ኮርስ የምንላቸው ነገሮች አሉ አይደሉም? በዛ ደረጃ መስጠት የሚያስፈልግበት ዘመን ላይ ነው ያለን። ከዛ በተጨማሪ የሲቪክ የተቋማት ሚዲያዎች ይሄ ኃላፊነት አለባቸው።
በስተመጨረሻ ወደ ዶክተር እንዳልካቸው ልምጣና ኢትዮጵያ ውስጥ የሚዲያ አጠቃቀም እውቀትን በግለሰብ ደረጃም ይሁን በተቋም ደረጃ በምን መልኩ ነው ማሳደግ የሚቻለው? አገሪቷ ይህን የማድረግ አቅም አላት ብለው ያስባሉ?
በግለሰብ ደረጃ ቅድም የተዘረዘሩት አሉ። በተቋም ደረጃ በትምህርት ቤት ጀምሮ የሃይማኖት ተቋማት፣ ሲቪክ ማህበራት አሉ። ግን ደግሞ ዋነኛዎቹ ተዋናዮች ደግሞ ፌስቡክ፣ ትዊተር፣ ሌሎችን ጉግል፣ ዩቲዩብ ዋናም ተዋናይ ስለሆኑ ኢትዮጵያ ውስጥ ባለው የሐሰተኛ የመረጃ ስርጭት እነሱም ኃላፊነታቸውን በአግባቡ እንዲወጡ ማድረግ የሚያስችል አቅም መፍጠር አለበት ብዬ አስባለሁ መንግስት። አሁን ግን በዛ እየተደረገ አይመስለኝም። ኮርፖሬሽኖቹም ከመንግስትም በላይ በጣም ኃያላን ሆነዋል። የኢትዮጵያ መንግስት በደንብ አድርጎ ኃላፊነታቸውን እንዲወጡ ማድረግ የሚያስችል ስራ መስራት አለበት ብዬ አምናለሁ።
እዚህ ላይ ለመጨመር ያህል የኮርፖሬሽኖቹን ኃያልነት ዶክተር እንዳልካቸው ስላነሳ መረጃ እኛ ፈልገነው ነው የምናገኘው ወይስ መረጃ ነው እኛን እያገኘ ያለ? የምናስበው እኛ ሁልጊዜ የምንገንዘበው ያ በነፃ ነው፣ ስለዚህ ብሳተፍ ምን ችግር አለው፣ ከሰው ጋር እገናኛለሁ፣ ዜና ኢንፎርሜሽን አያመልጠኝም ወዘተረፈ አይደለም። ግን ለምንድን ነው አንድ ሰውም ሆነ አንድ ተቋም ያንን ሁሉ ጊዜና ገንዘብ አጥፍቶ ለኛ በነጻ ያንን አገልግሎት የሚሰጠው አንደኛው የማህበራዊ ሚዲያ አጠቃቀም ቁጥጥር ነው። ለቀጥ ይሄን ጥያቄ ከመጠየቅ ይጀምራል። ፌስቡክም ሆነ ትዊተርም ሆነ ወንደሞ ሌላ ማህበራዊ ሚዲያ ተቋማት ዋንኛ አላማቸው በጣም ብዙ ሰው በውስጣቸው ውስጥ ተጠቃሚ እንዲሆን ማድረግ ነው። የፖለቲካው ስታዞሪው አንድ አይነት የፖለቲካ አመለካከት ካለ ፌስቡክ አሜሪካም ሌላ ሌላ ሀገር ችግር ውስጥ እየከተተ ያለው ምንድነው? ተመሳሳይ የፖለቲካ አመለካከት ያላቸውን ግሩፖች ወይም ሰዎች ጋር ነው ጥቆማ የሚሰጠን። እከሌን ጓደኛ ብታደርገውስ፣ እከሌ የሚባል ግሩፕ ውስጥ ብትቀላቀልስ፣ ያ ደግሞ የሚያደርግሽ ነገር ምንድነው? ሌላ አይነት ሀሳብ አመለካከት ጆሮሽም እንዳይሰማ እድል እንዳትሰጪ የሚያደርግ ነው። ስለዚህ ይህንን ጥያቄ መጠየቅ መረጃ ወደ እኛ ነው የሚመጣው፣ እኛንም መረጃ ፈልገን የምናገኝ ነው። መንግስትም ደግሞ ትክክለኛ መረጃ የሚገኝባቸው ሚዲያ ተቋማት ለህብረተሰቡ ጤንነት አስፈላጊ ስለሆነ በታክስ ሲስተም ሊሆን ይችላል፣ በድጎማ ሊሆን ይችላል፣ ነጻና ገለልተኛ የሆኑ መገናኛ ብዙሀኖች እንዲፈጠሩ የሚደረግበት ስርዓት ቢዘረጋ በመጠኑ ሊረዳን ይችላል ብዬ አስባለሁ።
የመገናኛ ብዙሃን አጠቃቀም እውቀት ወይም ንቃት ምን ማለት ነው ከሚለው አንስቶ በተለይ ኢትዮጵያ ውስጥ የዚህ እውቀት ማነስ በህብረተሰቡ ዘንድ ምን አይነት ጉዳቶች እያስከተለ ነው? እንዴት ነው ይህንን ንቃት ማሳደግ የምንችለው? አንድ ሰው ንቃቱ ሲጨምርስ ምን ምን ማድረግ ይችላል? የሚሉትን ሀሳቦች አንስተን ተወያይተናል። ጊዜያችሁን ሰጣችሁ ለአድማጮቻችን ሙያዊ ማብራሪያዎችና አስተያየቶች ስለሰጣችሁኝ በአድማጮች ስም በጣም አመሰግናለሁ።
አመሰግናለሁ።
ስመኝሽ ቆየንና እንግዶቿን እናመሰግናለን።
ይነቃል ደካማ አንቺን በውኑ ያየ
ወደ ተከታዩ ዘገባ እንለፍ። በፕሬዝዳንት ዶናልድ ትራምፕ ተጥሎ የነበረውና ጽንስ ማቋረጥን የሚከለክለው በተለምዶ ግሎባል ጋግሩል ወይም ደግሞ ዓለም አቀፍ የጋግሩል ተብሎ የሚታወቀው ህግ አዲሱ ፕሬዝዳንት ጆ ባይደን ቀልብሰውታል። ይሄ ህግ በሴቶቹ ላይ ያሳደረው ተጽዕኖ ምን ይመስላል ሲል በኬንያ የሚገኘው ዘጋቢያችን መሐመድ ዩሱፍ ዘገባ አድርሶናል። እንደሚከተለው አቀርብላችኋለሁ። የነጅማ ማንጎዊ እህት እንደ አውሮፓውያን አቆጣጠር በ2018 ዓመተ ምህረት ማለትም ከሁለት ዓመት በፊት ጽንስ ለማቋረጥ ብላ በገዛችው መድኃኒት ምክንያት ህይወቷን አጣለች። ራሷ የሁለት ልጆች እናት የሆነችው ነጅማ እህቴ ጽንስ ስለማቋረጥ የተሻለ መንገድ እንዳለ አታውቅም ነበር ትላለች።
አሊኮሳ ኩጁአ ማናከዚለ ዳዋ አሊሙኑአ 3000
She didn't know. መድኃኒቶቹን በ3500 ሽልንጎች ከመድኃኒት መደብር ገዝታ ስትወስድ ምንም የምታውቀው ነገር አልነበረም። ጽንሱን በህጋዊና ደህንነቱ በጠበቀ መንገድ ማቋረጥ እንደምትችል አታውቅም ነበር። ያንን ብታውቅ ኖሮ አሁን በህይወት ትኖር ነበር። ያለችበትን ሁኔታ ለሆስፒታሉ ብታስረዳቸው ኖሮ እነሱ ያግዟት ነበር።
በፕሬዝዳንት ዶናልድ ሬገን ተወስኖ የነበረውና በሚሊዮኖች የሚቆጠሩ ሴቶች ጽንስ የማቋረጥ አገልግሎት እንዳያገኙ የሚያግደውን ህግ ፕሬዝዳንት ዶናልድ ትራምፕ ባለፉት 4 አመታት በድጋሚ አጽርተውት ቆይተዋል። ይሄ ህግ ታዲያ ህጋዊ የጽንስ ማቋረጥ አገልግሎት የሚሰጡ ተቋማት የገንዘብ እርዳታ እንዳያገኙ አግዷቸው ቆይቷል። በአፍሪካ ህዝባዊ የጤና ምርምር ማዕከል ተቋም ውስጥ ተመራማሪ የሆኑት ቦኒፌስ ኦሺ ምንም እንኳን አሁን ህጉ በፕሬዝዳንት ጆ ባይደን በድጋሚ ቢቀለበስም ባለፉት 4 አመታት ውስጥ የተፈጠረውን ችግር ለመጋፈጥ ግን በቂ አይደለም ይላሉ።
Lifting it is great, but it's going to take a while.
እገዳው መነሳቱ እጅግ መልካም ነገር ነው። ነገር ግን በፕሬዝዳንት ዶናልድ ትራምፕ ተጥሎ የቆየው ግሎባል ጋግ የተሰኘው ገደብ ያሳደረውን ጫና ለማሸነፍ ጊዜ ይወስዳል። እጅግ ብዙ ገንዘብ ይጠይቃል። ባለፉት 4 አመታት የተሰራውንም ነገር ለማፍረስ እጅግ ብዙ መርሃ ግብሮች ያስፈልጋሉ።
የ32 አመቷ ሮስ አኮቴ እንደ አውሮፓውያን አቆጣጠር በ2019 መድኃኒት በመጠቀም ጽንስ ልታቋርጥ ሞክራ ነበር። ከዚህ ሙከራ በኋላ በህይወት መኖሯ ራሱ ተአምር ነው ትላለች። በዛን ወቅት ለሶስት ቀናት ከተሰቃየች በኋላ ጽንሱን ማቋረጥ ብትችልም ለህይወቷ አስጊ የሆነና የጤና እርዳታ የሚያስፈልግበት ሁኔታ ውስጥ ከቷት ነበር።
አታ ቆሳ ይዚ ኒኮና ሺዳ ኪዶጎ ታንኩ ኒቶዮ ሚምባጁ አይኩ
ጽንሱን ካቋረጥኩ ጀምሮ በትክክለኛው መንገድ ስላላደረኩት አሁን የጤና ችግር አለብኝ። የወር አበባ የለወር ያህል ይፈሳል፣ አያቆምም። ምንም የምጠቀመው መከላከያ ደግሞ የለም።
እህቷን ያጣችው አኮቴና ዋንጊ ታዲያ ያልተፈለገ ጽንስን ለማቋረጥ ህጋዊ የሆነው ሂደት መፈቀዱ በተለያየ ሁኔታ በባህላዊ መንገድ ጽንስ ያቋረጡ ህይወታቸው የሚያልፉትን ብዙ ሴቶች ቁጥር ይቀንሰዋል ይላሉ። ለመሐመድ ዩሱፍ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮቻችን ከኛ ጋር ስለነበራችሁ እያመሰገንን የዛሬ ጋቢና ቪኦኤ ዝግጅታችንን እዚህ ላይ አጠናቀቅን። በዝግጅቶቻችን ላይ የሚኖሯችሁን አስተያየቶች በድምጽ እንዲሁም በቴክስት 202-207-6379 202-207-6379 በሚለው ቁጥር ዋትሳፕ ላይ ልታደርሱን ትችላላችሁ። ጋቢና ቪኦኤ አት ቪኦኤ ኒውስ የሜል አድራሻችን በመጠቀምም ልትጽፉልን ትችላላችሁ። በፌስቡክ ገጻችን ቪኦኤ አማሪክ ላይም ጋቢና ቪኦኤ ብላችሁ ልታደርሱን ትችላላችሁ። በፕሮግራም አርቶቱ ሰለሞን አባተ፣ በቅንብሩ ኤልያስ አስማረ፣ መርሃ ግብሩን በመምራት እኔ ኤደን ገረመው ከመላው የአሜሪካ ድምፅ ዘጋቢዎች ጋር በመሆን ስናስተናግዳችሁ አምሽተናል። በነገው ምሽት ሀብታሙ ስዩም በመዝናኛ መርሃ ግብር ይጠብቃችኋል። አብራችሁን ስለነበራችሁ እያመሰገንን ሰናይ ሰንበት ሰናይ የረፍት ጊዜ እንዲሆን እየተመኘን በዚሁ አርብ ምሽትን እንሰናበታችኋለን። ደህና ደሩ።